ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የዕለተ ሐሙስ ጥር 26 2014 ዓ.ም መሰናዶ ተጀመረ ጋቢና ቪኦኤ ነው ፕሮግራሙ ቀጣዩን ግማሽ ሰዓት ኤደን ገረመው በመስተንግዶ በምስልና በድምጽ ቅንብሩ ኤልያስ አስማረ ከመላው የአሜሪካ ድምጽ ስቱዲዮ ዘጋቢዎች ጋር በመሆን አብረናችሁ እንዘልቃለን እናንተም አብራችሁን ልታመሹ ስለፈቀዳችሁ እያመሰገንን ለዕለቱ ያዝናችሁን ዘገባዎች እናስተዋውቃችሁ
አሮ ቀርሳ ቀበሌ እፍቱ በመባል ቦታ ላይ ማንነታቸው ባልታወቀ ታጣቂዎች በተፈጸመ ጥቃት 11 የፖሊስ አባላት መገደላቸውን ቢያንስ ሌሎች 17 የፖሊስ አባላት መቁሰላቸው መታወቁን የኮሚሽኑ መግለጫ አመልክቷል።
ፈንታሌ ውስጥ ስለተፈጸሙ ግድያዎች ኢሰመኮ ያወጣውን ሪፖርት በተመለከተ ከተሰናዳ ዘገባ ላይ የተወሰደ ድምጽ ነው የሰማችሁት በምሽቱ በዚህ ዙሪያ ዘገባ ይኖረናል። በሌላ ርዕስ ደግሞ ባሮፓያን አቆጣጠር የካቲት ወር ከጀመረ 3 ቀናትን አሳለፈ። ይሄ ወር በዩናይትድ ስቴትስ የጥቁር አፍሪካን አሜሪካውያን ታሪክ የሚዘከርበት ወር ነው። በዚህ ዙሪያ ዘገባ ይኖረናል። አካባቢ ጥበቃንና የአየር ንብረትን የተመለከቱ ጥንቅሮችና ሌሎች ዘገባዎችንም አካተናል። አብራችሁን እንድታመሹ በድጋሚ እየጋበዝን አሁን ሀብታሙ ስዩም ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያሰማችኋል።
አመሰግናለሁ ኤደን። ሶማሊያ ውስጥ በማዕከላዊ ሀገሪቱ ክፍል በሚገኙ ሚሊሻዎች መካከል ከትናንት በስቲያ በተነሳ የእርስ በርስ ግጭት ቢያንስ 10 ሰዎች መገደላቸውንና 15 ሰዎች መቁሰላቸው ተገልጿል። ግጭቱ የተነሳው ጋሉዳድ በተሰኘው ክፍለ ግዛት ባላምባል አውራጃ ውስጥ መሆኑ ተመልክቷል። ባለስልጣናት የአካባቢው ማህበረሰብና የአይን እማኞች እንደገለጹት በግጭቱ የተሳተፉ ሁለቱም ወገኖች የሮኬት ቦምቦችን፣ ጸረ አውሮፕላን መሳሪያዎችንና ጠመንጃዎችን መጠቀማቸውን ተናግረዋል። ግጭቱ የተከሰተው የሶማሊያ ባለስልጣናትና ዓለም አቀፍ የረድኤት ድርጅቶች በድርቅና በመሳሰሉ ቀውሶች 245,000 ሰዎች መፈናቀላቸውን በገለጹበት ወቅት መሆኑ ተመልክተዋል። በተለይ ድርቁ ከቀጠለ ይህ ቁጥር በቅርብ ጊዜ ውስጥ ወደ 1.4 ሚሊዮን ሊያድግ እንደሚችልም ተነግረዋል። ዩናይትድ ስቴትስ ለምዕራብ አፍሪካዊቷ ሀገር ጋና ከ560,000 በላይ ክትባቶችን መለገሷ ተሰምተዋል። ለጋና የተለገሰው የክትባት አይነት ፋይዘር ባዮንቴክ መሆኑን ዋይት ሀውስ ለቪኦኤ የላከው መግለጫ አመላክታል። ከዚህ መካከል 565,110 የሚሆነው ማክሰኞ ዕለት እንደተጓጓዘ ተነግሯል። ክትባቶቹ ኮቫክስ በተሰኘው ዓለም አቀፉ የኮቪድ-19 ክትባት ስርጭት መረብ በኩል የሚዳረሱ ናቸው። የአሁኖቹ ክትባቶች በበጋው ወቅት ፕሬዚደንት ባይደን ቃል የገቡት ግማሽ ቢሊዮን ክትባት አካል ነው። 31 ሚሊዮን ህዝቦች የሚኖሩባት ጋና 157,000 ዜጎቿ በኮቪድ ተጠቅተዋል። በዓለም አቀፉ ጤና ድርጅት መሰረት 1395 ዜጎቿ ለሞት ተዳርገዋል። እስካሁን ድረስ 9.7 ሚሊዮን ዜጎቿን ጋና አስከትባለች። ዩናይትድ ስቴትስ 2000 ያክል ተጨማሪ ወታደሮችን ወደ አውሮፓ ልታዘምት መሆኑ ተነግሯል። አብዛኞቹ ወደ ፖላንድ እንደሚዘምቱ የተነገረ ሲሆን 1000 ወታደሮች ደግሞ ከጀርመን ወደ ሮማንያ እንደሚያቀኑ ተሰምተዋል። የአሁኑ እርምጃ ከዩክሬን በሚያዋስናት ድንበር ላይ ጦሯን እያጠናከረች በመጣችው ሩሲያ አኳያ የሰሜን አትላንቲክ ጦር ትብብር አጋር የሆኑ የምስራቅ አውሮፓ ሀገራትን አቅም ማጠናከር እንደሆነ ተነግሯል። ተጨማሪዎቹ ወታደሮች የ82ኛው አየር ወለድ ጦር ክፍል አባላት ናቸው። ሩሲያ ዩክሬንን ብትወር የአሁኖቹ ወታደሮች በዩክሬን ውስጥ እንደማይዋጉ የተናገሩት የአሜሪካ ጦር ኃይል ቃል አቀባይ ጆን ከርቢ የወታደሮቹ ዓላማ ከኔቶ ጎን መቆማቸውን ማሳየት ነው ብለዋል። ኔቶ 30 አባል ሀገራት ያሉት የምዕራብ ዓለሙ ቁልፍ የጦር ትብብር ነው። ከርቢ አክለውም አዲሱ ዘመቻ አቋሚ አይደለም ብለዋል። ዩናይትድ ስቴትስ ተጨማሪ ወታደሮችን ልታዘምት እንደምትችልም ተናግረዋል። የአሁኑ ዘመቻ በተጠንቀቅ እንዲቆሙ ከተነገራቸው ወደ አውሮፓ ሊያቀኑ ከሚችሉ 8500 ወታደሮች የተለየ እንደሆነም ተናግረዋል። በካሜሮን በመደረግ ላይ የሚገኘው የአፍሪካ ዋንጫ የግማሽ ፍጻሜ ጨዋታ መደረግ ጀምረዋል። ትናንት ሴኔጋልና ቡርኪና ፋሶ የጋለ ፉክክር የታየበት ጨዋታ አድርገዋል። ሴኔጋል ጨዋታውን በ3-1 ድል በመደምደም ለዋንጫ ማለፏን አረጋግጣለች። ጨዋታውን የመሩት ኢትዮጵያዊ ዳኛ በአምላክ ተሰማ ነበሩ። ዳኛው በአምላክ ጨዋታውን የመሩበት መንገድን እያደነቁ የጻፉ አውታሮችም ታይተዋል። ዳኛው ሴኔጋልን ለፍጹም ቅጣት ምት እድል ያበቃታል ተብሎ የተጠበቁ ሁለት ክስተቶችን በድጋሚ ማሳያው ስክሪን ድጋፍ በመጠቀም ውድቅ አድርገዋል። ትክክለኛ ውሳኔ በመስጠታቸውም ተመስግነዋል። ሴኔጋልን በዋንጫ ጨዋታ ላይ የሚፎካከራት ቡድን የሚለየው ዛሬ በሚደረግ ጨዋታ ነው። ዛሬ ምሽት ከካሜሩንና ግብፅ መካከል የሚያሸንፈው ሴኔጋልን በመጪው እሁድ ለዋንጫ ይገጥማል።
ك ከዜናዎቹ ጋር ሀብታሙ ስዩም ነበረ። የጋቢና ቪኦኤ የጥር 26 2014 ዓ.ም መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። አብራችሁን ስለሆናችሁ በድጋሚ እናመሰግናለን። ወደ ዘገባዎቻችን እንሻገር። ፈንታሌ ውስጥ ስለተፈጸሙት ግድያዎች ኢሰመኮ በትላንትናው ዕለት ሪፖርት አወጣ። በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳ ውስጥ ባለፈው ህዳር በከረዩ የሚችሌ ገዳ አባላት ላይ የተፈጸመው ጥቃትና ግድያ ውስጥ የጸጥታ ኃይሎች እጅ አለበት የሚያስብል በቂ መረጃ አለ ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ሪፖርቱን ይዘት ዘጋቢያችን ፀሐይ ዳምጠው ታስደምጠናለች።
የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው መግለጫ በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳ በከረዩ የሚችሌ ገዳ አባላት አርዳጅላ ላይ ህዳር 22 2014 ዓ.ም በተፈጸመ ጥቃት የህይወትና የአካል ጉዳት ስለመድረሱ ጥቆማ እንደደረሰው አትተው ከታይሳስ 7 እስከ ታይሳስ 12 2014 ዓ.ም ቦታው ላይ መገኘቱን ተገጆችን፣ የአይን ማኞችን፣ የሟች ቤተሰቦችንና የሚመለከታቸው የመንግስት አካላት አነጋግሮ ምርመራ ማካሄዱን ገልጿል። ህዳር 21 2014 ዓ.ም ፈንታሌ ወረዳ ውስጥ ወደ ተለያዩ ቀበሌዎች ለስራ ወጥተው ከቀኑ 8 ሰዓት አካባቢ ወደ መተሃራ ከተማ በመመለስ ላይ በነበሩ የጸጥታ አባላት ላይ ሃሮ ቀርሳ ቀበሌ እፍቱ በሚባል ቦታ ላይ ማንነታቸው ባልታወቀ ታጣቂዎች በተፈጸመ ጥቃት 11 የፖሊስ አባላት መገደላቸውን፣ ቢያንስ ሌሎች 17 የፖሊስ አባላት መቁሰላቸው መታወቁን የኮሚሽኑ መግለጫ አመልክቷል። ይህንን ተከትሎ በማግስቱ ህዳር 22 2014 ዓ.ም በግምት ከቀኑ 6 ሰዓት ጥቃቱን ያደረሱ ተጠርጣሪዎችን ለመፈለግ በፈንታሌ ወረዳ ጡጥቲ ቀበሌ ልዩ ስሙ ደድቲ ካራብ ከመባል የከረዩ ምችሌ አባ ገዳዎችና የጅላ አባላት የመኖሪያ ስፍራ እየደረሱ የመንግስት የጸጥታ ኃይሎች 39 የጅላ አባላትን በቁጥጥር ስር ማዋላቸውን የአይን ማኞች ማስረዳታቸውን መግለጫው ገልጿል። ኮሚሽኑ ዛሬ ጥር 25 2014 ዓ.ም ያወጣው ይህ ሪፖርት በጸጥታ አባላቱ ቁጥጥር ስር ከዋሉ የከረዩ ምችሌ ገዳ አባላት መካከል 16 ወደ ጨቢ አኖሌ ጫካ መወሰዳቸውንና 14ቱ በጥይት ተመቶ ስለተገደሉበት ሁኔታ ይናገራል። የከረዩ አባ ገዳ ከድር ሐዋስን ጨምሮ 14ቱ የከረዩ የምችሌ ገዳ የጅላ አባላት መሬት ላይ እንዲተኙ ተደርገው በጥይት ተመተው መገደላቸውንና ሁለት ሰዎች ደግሞ ወደ ጫካ ሮጠው ማምለጣቸውን ምስክሮች ለኮሚሽኑ እንዳስረዱ ጠቅመዋል። አስክሬናቸውን ለማንሳት ግድያው ወደ ተፈጸመበት ቦታ የሄዱ ሰዎች በቦታው በነበሩ ፖሊሶች እንዳያነሱ በመከልከላቸው አስክሬኖቹ ለበርካታ ሰዓታት ሳይነሱ መቆየታቸውንና የፈነዳዱና በከፊል በአራዊት የተበሉ ጭምር እንደነበሩ አስክሬኖቹን ያነሱና የቀበሩ ሰዎች መግለጻቸውን፣ እንዲሁም አስክሬኖቹ ከጀርባ በኩል ወገባቸውና ጭንቅላታቸው ላይ በጥይት ተመተው መገደላቸውን የሚያሳዩ ምልክቶች የነበሩባቸው መሆኑን እንዳስረዱ ያብራራል። በእለቱ በመንግስት የጸጥታ ኃይሎች ተይዘው ከተወሰዱ 39 የጅላ አባላት መካከል 23ቱ ወዴት እንደተወሰዱ ሳይታወቅ ቆይተው ከሁለት ሳምንታት በኋላ ጅሎ ቦርዬ የተባሉ የጅላ አባል አስክሬን ሞጆ ከሚገኘው የኦሮሚያ ልዩ ኃይል ሰፈር ለቤተሰብ መሰጠቱን፣ ጭንቅላቱ ላይ የመፈንከት በተለያዩ የሰውነቱ ክፍሎች ላይ ቁስልና የድብደባ ምልክቶች እንደነበሩ አስክሬኑን የተቀበሉ የቤተሰብ አባላት ለኮሚሽኑ መግለጻቸውን የኢሰማኮ ሪፖርት አመልክተዋል። እስር ላይ የነበሩ የጅላ አባላት ከሳምንታት በኋላ መለቀቃቸውንም አመልክተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በምርመራው ወቅት በሰበሰባቸውና ባገናዘባቸው ማስረጃዎች 14 የከረዩ የምችሌ ገዳ አባላት ህዳር 22 2014 ዓ.ም በመንግስት የጸጥታ አካላት በቁጥጥር ስር ከዋሉ በኋላ በግዳጅ ወደ ጫካ ቦታ እንደተወሰዱ በመግለጽ የጸጥታና የአካባቢ አስተዳደር ሰዎች ባሉበት ጭካኔ በተሞላበት ሁኔታ በጥይት የተገደሉ መሆኑንና ይህ ከህግ አግባብ ውጪ የተፈጸመ ግድያ ስለመሆኑ በምክንያታዊነት ሁኔታ አሳማኝ ሆኖ እንዳገኘው አስታውቋል። በኃይል ከተወሰዱት 23 የጅላ አባላት መካከል አንድ ሰው ሞጆ ከተማ ውስጥ በሚገኘው የኦሮሚያ ልዩ ኃይል ሰፈር ውስጥ በቁጥጥር ስር እያለ መሞቱንና ቤተሰቦቹ ያለምንም ምርመራ አስክሬኑን እንዲወስዱ መደረጋቸውን አስክሬኑ እንዲቀበር መደረጉ ከዚህ ጉዳይ ጋር የተያያዘ ተጨማሪ ከህግ ውጪ የተፈጸመ ግድያ መኖሩን በምክንያታዊነት ሁኔታ አሳማኝ ሆኖ ማግኘቱን የኢትዮጵያ ሰብአዊ መብቶች ኮሚሽን ገልጿል። በከረዩ የምችሌ ገዳ አባላት ላይ ይህን ግድያ የፈጸሙና ያስፈጸሙ የፖሊስ አባላቱን የገደሉና የአካል ጉዳት ያደረሱ ሰዎችን የህግ ተጠያቂነት ለማረጋገጥ ተገቢው የወንጀል ምርመራ በአፋጣኝ ሊደረግ እንደሚገባ ኮሚሽኑ ያቀረበው ምክር ሀሳብ የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ አስታውሷል ብለዋል። ኮሚሽነሩ ስለ ጠቅላላ የነገሩን ሁኔታ እውነቱን በመግለጽ ፍትህ በማረጋገጥና የተጎዱ ሰዎችን በመካስ ላይ የተመሰረተ አስፈላጊ ተግባራትን በማከናወን የማህበረሰቡን ሰላምና ደህንነት እንዲመለስ ማድረግ እንደሚጠበቅ ማሳሰባቸውንም መግለጫው አመልክቷል። ይህ ሁኔታ በተፈጠረ ሰሞን የአሜሪካ ድምጽ ባቀረበው ሪፖርት ላይ እማኝ ነን ያሉት ሰዎች ግድያው የተፈጸመበትን ሁኔታ ማስረዳታቸውና የምስራቅ ሸዋ ዞን አስተዳደር ኮሚኒኬሽን ቢሮ ኃላፊ ወይዘሮ አዳነች አንበሱ አባገዳ ከድር ሐዋስን የገደሉት የመንግስት የጸጥታ አባላት ናቸው መባሉን ማስተባበላቸው ተዘግቧል። ለግድያዎቹ ተጠያቂ ኦነግ ሸኔ ሲሉ የጠራዋቸው ታጣቂዎች መሆናቸውንም አመልክተው ነበር። ራሳቸውን የኦሮሞ ነጻነት ሰራዊት ከሚሉት ታጣቂዎች ያንንም ሆነ ከዛ በኋላ ምላሽ ያልተሰማ ሲሆን የዛሬው የኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርት ከወጣ በኋላ የኮሚሽኑና የኦሮሚያ ባለስልጣናት ለተጨማሪ ማብራሪያ ለማግኘት ያደረግናቸው ጥረቶች አልተሳኩም። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
የያዝነው የአውሮፓውያኑ ፌብሩዋሪ ወር ወይም ወርሃ የካቲት በዩናይትድ ስቴትስ የጥቁሮች ወር በመባል ይታወቃል። ይህንን ምክንያት አድርገን ከዚህ ቀደም በአሜሪካ ድምጽ ካሰናደናቸው ትውስታዎች መካከል አንዱን እናሰማችኋለን። ዘገባው የሲቪል መብቶች ፋኖዎች ይሰኛል። በአውሮፓውያን አቆጣጠር በ1960ዎቹ የተቀጣጠለው የሲቪል መብቶች ንቅናቄ የፊት መሪ የነበሩት ቄስ ዶክተር ማርቲን ሉተር ኪንግ ጁኒየር፣ ይሁን እንጂ እርሳቸውን ተከትለው ብርቱ መስዋዕትነት የከፈሉ የነጻነት የእኩልነት መብቶች ፋኖዎች ብዙ ናቸው። ዘገባው ታዲያ ጥቁሮችም ነጮችም ሌሎችም ክሪስ ሴምክሲን በተሰኙ በንቅናቄው ጥላ ስር የነበሩ እነዛ ታጋዮች ያሳደሩትንና ያሳለፉትን ጫና ይፈትሻል። ሰለሞን አባተ አሰናድቶታል። Get on board, children, children,
get on board, children, children. በ1960ዎቹ ውስጥ እጅግ ተወዳጅ የነበረ መዝሙር ነው ሃሊስ ናትኪንስ የሚዘምረው። መልእክቶቹ ያኔ ተቀጣጥሎ ለነበረው የሲቪል መብቶች ትግል ወጣቶችን መቀስቀስና መሳብ ነበር። ለልቦናና ቀልባቸው ይደርስ የነበረ ዝማሬ። ናትኪንስና ህልቆ መሳፍርት ያልነበራቸው የሚባሉ ሌሎችም የንቅናቄው ፋኖች ተብለው ተጠርተዋል። ሲቪል ራይትስ ፉት ሶልጀርስ ጥቁሮች በአሜሪካ ይደርስባቸው የነበሩ ግፍና መከራዎችን፣ አጠቃላይ መድሎና መገለልን፣ የፍትህ እጦትን ከጀርባ ሆነው በብርቱ ይፋለሙ ነበር። ጌት ኦን ቦርድ የሰማችሁት መዝሙር ፋኖ ተሰማራ አይነት ነበር። ለሰብአዊ መብቶች እንፋለም።
The conditions were not good for us. A change needed to be made. A change for the
ሁኔታዎቹ ለኛ ለጥቁሮች ማለት ነው ጥሩ አልነበሩም። ለውጥ ያስፈልገን ነበር። የተሻለ ህይወት ለውጥ በእጅጉ እንፈልግ ነበር።
The grave they thought she was in, she wasn't there. So now we are on a mission now to
Shirley Gavin Floyd and Alabama ውስጥ የሚገኝ ብዙ አመታትን ያስቆጠሩና ፍቺ ያልተገኘላቸው ታሪኮችን ያፈላልገና ያቀናበረ የሚያቀርብ ድርጅትን ይመራሉ። እነዚያ የሲቪል መብቶች ንቅናቄ ፋኖች ብዙ መስዋዕት መክፈላቸውን ይናገራሉ ፍሎይድ።
They were on the battlefield. They were the ones who were beaten down. They were the ones who was washed down the street.
እፍልሚያው ግንባር ላይ ነበሩ። የተደበደቡትም እነርሱ ናቸው። በየመንገዱ የተጎተቱም የተተፋባቸውም እነርሱ ናቸው።
ከጀርባ ብዙውን ተግባር ከሚያከናውኑ መካከል ቄስ ዊሊ ብሉ አንዱ ናቸው። የነጻነት ትምህርት ቤት የሚባሉ በደቡብ ዩናይትድ ስቴትስ ግዛቶች ውስጥ ጥቁሮችን ለምርጫ ወይም ድምጽ እንዲሰጡ የሚመዘግቡ ሰራተኞችን የሚያሰለጥኑ ተቋማትን አደራጅተው ያንቀሳቀሳሉ።
And Freedom School was very instrumental in that in teaching young people that
የነጻነት ትምህርት ቤት ወጣቶችን የሲቪል መብቶች ሰራተኞችን ማለት ነው በማስተማር በኩል ቁልፍ ስራ አከናውነናል። ከዚያ ይወጡ እያንዳንዱን ቤት እያንኳኩ ለምርጫ እንዲመዘገብ ሰውን እያነጋገሩ አሳምነዋል።
ጃክሰን ሚሲሲፒ የሚገኘው ቱጋሉ ኮሌጅ በ1960ና 50ዎች ውስጥ የሲቪል መብቶች ንቅናቄው እምብርት ነበር። ከመላ ሀገሪቱ የንቅናቄው መሪዎች ወደዚያ እየመጡ ሰው ለኩል መብቶች እንዲነሳ ያደረጉ መንፈስ አነቃቂና እልህ አስያዥ የቅስቀሳ ንግግሮችን ያደርጉ ነበር።
ይህንን ሶስት ሰይጣን የሚያህል የከበደ ሁኔታ መቃወምና መጋፈጥ አስፈላጊ መሆኑን ዓለም እንዲያውቅ ማድረግ አለብን።
የሲቪል መብቶች ተሟጋቿ ሺርሊ ጋቪን ፍሎይድ የሰውን ተስፋና ሞራሉን ከፍ ለማድረግ እነዚያ ህዝባዊ ስብሰባዎች ምን ያህል ስኬታማ እንደነበሩ ያስታውሳሉ።
And in this meeting motivate them through singing and praying and talking and deliberations at the same
በእነዚህ ስብሰባዎች ላይ የሚዘመሩ መዝሙሮች፣ ጸሎቶች፣ ንግግሮችና ውይይቶች ሰውን ያነሳሱት ነበር። በዚያውም ደግሞ ማግለልንና ጅምላ መድሎን የመሰሉ እንቅፋቶችን ለመሰባበር በንቅናቄው ውስጥ የመሳተፍ አስፈላጊነትም ይነገራቸው ነበር።
ሚሲሲፒ ግዛት ውስጥ ይካሄዱ ከነበሩ ሰልፎች በአንደኛው ላይ ሉዊስ ታከር በፖሊስ ውሾች እንዲነከሱ ተደርጓል።
ፖሊሶች ውሻዎቹን ይለቁብን ነበር። እኛም በወተት ጠርሙስ እያባረርናቸው ጉዟችንን እንቀጥል ነበር።
የሲቪል መብቶች ተሟጋቹ ዲክ እና ሼረን ማይልስ ነጮች ናቸው። በ1963 ዓመተ ምህረት ጥቁሮች ድምጽ ለመስጠት እንዲመዘገቡ ይካሄድ በነበረው እንቅስቃሴ ውስጥ ተሳትፈዋል። በመሳተፋቸው ምክንያት ታዲያ ከፊታቸው የተደቀነውን የከበደ አደጋ ይገነዘቡት ነበር።
There was potential violence and there were certainly threats and
ጥቃት ሊፈጸምብን ይችል ነበር። ዛቻዎችና ማስፈራሪያዎች ይደርሱን ነበር። እኛ እንሰራ የነበረውን ስራ ይቃወሙ የነበሩ ሰዎችም ነበሩ።
I think a lot of people in the north, both black and white, decided as Sharon and I had decided that we really
በሰሜን ሀገሪቱ ክፍል ነጮችና ጥቁሮች እንደ ሻረን እና እንደኔ ሁሉ በዚያ ንቅናቄ ውስጥ ለመሳተፍ የወሰኑ ብዙ ነበሩ፣ በተለይ ወጣቶች። ምክንያቱም ያ በሀገራችን ታሪክ ውስጥ ትልቅ ጠባሳ ነውና።
ጠበቃው ሪቻርድ ኮሆን በደቡብ የደህንነት ህግ ማዕከል ይሳተፋሉ። ያ ድርጅት የታወቀ የሲቪል መብቶች ተሟጋች ድርጅት ነበር። እጅግ ብዙ ያልተዘከረላቸው፣ ያልተሞገሱ፣ ያልተዘመረላቸው ጀግኖች ሊታሰቡ ይገባል ይላሉ ኮሆን።
History sometimes only remembers a few people and so I think when we look back we don't sometimes recognize
ታሪክ የሚያስታውሰው ጥቂት ሰዎችን ነው። ወደ ኋላ መለስ ብለን ስንመለከት ግን ወደፊት እንድንራመድ ያደረጉንን የማይታመን ዝና ያላቸው ብዙ ሰዎችን እናገኛለን።
በ1966 ዓመተ ምህረት ከሜምፊስ እስከ ጃክሰን የተካሄደው ጸረ ፍርሃት ሰልፍ እስከተደረገበት ጊዜ ድረስ ከኋላዎቹ የሲቪል መብቶች ንቅናቄ ፋኖች አንዱ ታይረን ዴቪስ በእነዚያ እንቅስቃሴዎች ውስጥና በሰልፎቹ ላይ መሳተፍ በጣም ይፈሩ ነበር።
When the march ended, for me, the fear ended. I was no longer afraid. I had certain rights, the same.
ያ ሰልፍ ሲያበቃ ፍርሃቴም አብሮ አበቃ። ከዚያ በፊት ግን እንደ ዩናይትድ ስቴትስ ዜጋ የሚፈቀድልኝን ነገሮች እንኳ ለማድረግ ፈራ ነበር። እንደ አንድ የሰው ልጅ አንዳንድ መብቶች ነበሩኝ።
Be polite. Don't be combative.
ትሁቱን አትገዳደር።
ክሊፍተን ኬዚ ሲታሰር ገና የ17 ዓመት ታዳጊ ወጣት ነበር። ኬሲ የታሰረውና ለዘጠኝ ቀናት እስር ቤት ውስጥ እንዲቆይ የተደረገው በአንድ ሰልፍ ላይ ተሳትፈሃል ተብሎ ነበር።
Now just was a little one little person but the group as a whole what we did.
እኔ አንድ ትንሽ ሰው ነበርኩኝ። በቡድን የሰራነውን መልስ ቢስመለከተው ግን በእውኑ እጹብ ድንቅ ነበር።
የነዚያ ያልተዘመረላቸው ጀግኖች ቆራጥነት፣ ጀብዱና ብርታት እንዲሁም ተግባር ብዙ አይነት የዘር መድሎና የፍትህ እጦት አይነቶችን የሰባበሩ ብዙ ስኬቶች ማስመዝገባቸውን የታሪክ ምሁራን ዛሬ ይናገራሉ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። ጋቢና ቪኦኤ በኢትዮጵያ ሰዓት አቆጣጠር በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ኢትዮሳት ላይ በሳተላይት ልታገኙ ትችላላችሁ። እንዲሁም በቪኦኤ አማርኛ የፌስቡክ ገጽና ድረ ገጾች ላይ ልትከታተሉ ትችላላችሁ። ወደ ሶስተኛው ዘገባ ደግሞ እንሻገር። የኮቪድ-19 ጋር የምንጠቀምባቸውን ቁሶችን በአግባቡ አለማስወገድ የጤና ችግር እንደሚያጋልጥ የዓለም የጤና ድርጅት አስታወቀ። ሀገራት አገልግሎት ላይ የዋሉ እቃዎችን በተሻለ ሁኔታ የሚያስወግዱበትን ስርዓት እንዲያሻሽሉም ድርጅቱ ጥሪ አቅርቧል። የሊሳ ሽላይንን ዘገባ ስመኝሽ የቆየ እንደሚከተለው አሰናድተዋለች።
ኮቪድ-19 ወረርሽኝን ለመዋጋት እጅግ በጣም ብዙ መጠን ያላቸው ራስን መከላከያ መሳሪያዎች፣ ክትባቱን ለመስጠት መርፌዎችና ስሪንጆችን መጠቀም እንዲሁም ሌሎች በርካታ መሰረታዊ ቁሳቁሶች ያስፈልጋሉ። የዓለም ጤና ድርጅት ያካሄደው አዲስ ዓለም አቀፍ ጥናት እንደሚያሳየው በእነዚህ ቁሳቁሶች የሚፈጠረውና ከየጤና አገልግሎቱ የሚወጣው ቆሻሻ እጅግ ከፍተኛ መጠን ያለውና አደገኛ ነው። ማጊ ሞንቶጎምሪ በጤና ድርጅቱ የውሃ ንጽህናና ጤና ቢሮ ኃላፊ ስትሆን ኮቪድ-19 በጤና አገልግሎት መስጫ ተቋማት አካባቢ የፈጠረው የጤና ስጋት በፊት ከነበረበት በአስር እጥፍ ጨምሮታል ትላለች።
ይህንን ሁኔታ ባላደጉ ሀገራት ውስጥ በሚገኙ ከወረርሽኙ በፊት ቆሻሻን በአግባቡ ለይቶ የማስወገጃ ስርዓት ያልዘረጉ የጤና ተቋማት ምን ሊሆን እንደሚችል መገመት ይቻላል። ይሄ ተጨማሪ የቆሻሻ ክምር በጤና ተቋማት ሰራተኞችና በማህበረሰቡ ላይ ተጨማሪ ጫናን የፈጠረው በተለይ ቆሻሻ በሚቃጠልባቸው አካባቢዎች።
የዓለም ጤና ድርጅት ሪፖርት በተለይ አደገኛ የሆኑ ከኮቪድ-19 ጋር ተያይዘው የሚመጡ ቆሻሻዎች የጤና ሰራተኞችን ለተለያዩ አደጋዎች ያጋልጧቸዋል። ለምሳሌ በመርፌ መወጋት፣ ማቃጠል፣ በአይን የማይታዩ ጥቃቅን ባክቴሪያዎችና ቫይረሶች መጋለጥ፣ የአየር መበከልና ሌሎች ቆሻሻ በአግባቡ ባለመወገዱ ምክንያት ካልተጸዱ ቦታዎች ጋር ተያይዘው የሚመጡ ችግሮች ይገኙባቸዋል። የዓለም ጤና ድርጅት እንደ አውሮፓውያን አቆጣጠር ከመጋቢት 2020 አንስቶ እስከ ህዳር 2021 ዓ.ም ድረስ በተባበሩት መንግስታት ድርጅት የጋራ አስቸኳይ ፕሮጀክት አማካኝነት እርዳታ ወደሚያስፈልጋቸው ሀገራት የተላኩ ወደ 87,000 ቶን የሚጠጉ ራስን መከላከያ መሳሪያዎችን ለማጥናት ሞክሯል። ጥናቱ በዋናነት አብዛኛው መሳሪያ ወደ ቆሻሻነት የሚቀየር መሆኑን አመልክቷል። ጥናቱ በተለይ በጤና ተቋማት ዙሪያ ብቻ የሚፈጠረው የቆሻሻ መጠን ምን ያክል እንደሆነ ለማሳየት የሞከረ ሲሆን፣ ሞንቶጎምሪ እንደምትለው በሰፊው ማህበረሰብ ዘንድ እየተፈጠረ ያለው ቆሻሻ መጠን ግን ገና አልተመለከተም።
The waste generated by the public, in particular masks, for example, in 2020 there were 4.5
ከህዝቡ የሚወጣውን ቆሻሻ በተመለከተ በተለይ የአፍና የአፍንጫ መሸፈኛ ጭንብልን ካየነው እንደ አውሮፓውያን አቆጣጠር በ2020 ለምሳሌ 4.5 ትሪሊየን አንዴ ብቻ ተጠቅመን የምንጥላቸው መሸፈኛዎች ተጥለዋል። ያ ቀደም ሲል ከነበረው 6 ሚሊዮን ቶን ተጨማሪ ቆሻሻ ነው። ስለዚህ በትክክል ከህብረተሰቡ የበለጠ ቆሻሻ እየወጣ ነው። በዛው ልክ ግን የጤና ዘርፉ በጣም ከፍተኛ ሚና የሚጫወት ነው። ስለዚህ ያላግባቡ ጥቅም ላይ የሚውሉ የግል መከላከያ መሳሪያዎችን መጠን ለመቀነስ እርምጃዎችን መውሰድ ይቻላል።
ደህንነትን መሰረት ያደረገና የአካባቢ ጥበቃን ባገናዘበ መልኩ ቆሻሻን ለማስወገድ ስነ ምህዳሩን ታሳቢ ያደረጉ ማሸጊያዎችንና ማጓጓዣዎችን መጠቀም፣ የእጅ ጓንቲና በሕክምና ጊዜ የሚደረጉ የፊት መሸፈኛዎችን በድጋሚ ጥቅም ላይ እንዲውሉ ማድረግ፣ እንዲሁም ቆሻሻን በማቃጠል ምትክ ሌሎች የቆሻሻ ማስወገጃ ቴክኖሎጂዎችን መጠቀም እንደሚገባ የዓለም ጤና ድርጅት ምክረ ሐሳብ ያመለክታል።
በናይጄሪያ የሚገኘው ሪቨር የተሰኘው ግዛት በአፍሪካ ከሚገኙ ከባቢ አየራቸው በእጅጉ ከተበከሉ ስፍራዎች መካከል አንዱ ነው። የዚህ ምክንያቱ ደግሞ ከፍተኛ መጠን ያለው የነዳጅ ቅሪትና ቆሻሻ የሚቃጠልበት ስፍራ በመሆኑ ነው። በአካባቢው የሚኖር አንድ ማህበረሰብ የአየር ብክለትን ለመቀነስ ብስክሌትን በመጓጓዣነት መጠቀምን እያስተዋወቀ ይገኛል። የቲሞቲ ኦቢዝን ዘገባ ሀብታሙ ስዩም እንደሚከተለው አጠናቅሮታል።
ብስክሌተኞች በናይጄሪያ የኒጀር ዴልታ የምትገኘው አሲዮኮፓ ከተማ መንገዶች ላይ ሽርብትን ሊሉ ተሰናድተዋል። በዚህ ከባቢ አየሩ በተበከለ ስፍራ ላይ ያሉ ነዋሪዎች፣ ሌሎችም የማህበረሰቡ አባላት ብስክሌቶቻቸውን በመጠቀም ወደ ንጹህ መጪ ዘመን መዳረስ እንደሚችል ተስፋ አድርገዋል። በነዳጅ ቅሪት ላይ ከመተማመን ይልቅ ብስክሌቶችን ለመጓጓዣነት መጠቀምን የሚያበረታታውን ዓመታዊ ክብረ በዓል በመቶዎች የሚቆጠሩ ብስክሌተኞች ተቀላቅለዋል። ክሪስ አጂም በዓሉን የማዘጋጀት እንቅስቃሴን የጀመሩት የዛሬ 2 ዓመት ገደማ ነበረ። እንደምታውቁት በካይ ጭስን በተመለከተ ሁላችንም እናማርራለን። ከሞተር ሳይክሎችና መኪናዎች በተቃራኒ ብስክሌቶች ግን ከካርበን ጋር የተገናኘ ምንም ነገር የላቸውም። አብይ መጓጓዣ መንገድ ካደረግናቸው በካይ ጭሱን መቀነስ እንችላለን ያሉት አስተባባሪዎች፣ ዓመታዊ ትዕይንቱ በናይጄሪያ እጅግ ታዋቂና በምዕራብ አፍሪካ ካሉ ተመሳሳይ ትርኢቶች መካከልም ከግዙፎቹ መካከል የሚመደብ መሆኑን ይናገራሉ። ብራይት ጆንሰን እሱን የመሰሉ ሰዎች ብስክሌት እንዲጠቀሙ ክብረ በዓሉ እንዳበረታታቸው ይናገራል። በዚህ ሰዓት ብስክሌቶች በማህበረሰቡ በሙሉ እየተለመዱ ነው። ከአውሮፓውያኑ 2020 የብስክሌት ካርኒቫል ወይም የአደባባይ በዓል በኋላ ሰዎች በብስክሌቶቻቸው ወደ ገበያዎች፣ ወደ እርሻ ስፍራዎች መንቀሳቀስ ጀምረዋል ነው ያለው። የናይጄሪያ ሪቨር ግዛት ከባቢ አየራቸው በእጅጉ ከተበከለ ስፍራዎች መካከል አንዱ ነው። የዚህ ምክንያት ደግሞ ህገወጥ የነዳጅ ማጣራት ተግባራት መበራከታቸው ነው። ከእነዚህ ተግባራት የሚወጣውን በካይ ጭስ ቅሪቶችን በወለሎች፣ መስኮቶች፣ መኪኖች፣ ቤቶችና በእጽዋት ላይ በቀላሉ ይታያሉ። በዚህ ወር ግዛቱ በህግ የተላለፉትን አካላት በቁጥጥር ስር መዋል ጀምሯል። ባለስልጣናት በርካታ ሰዎች ብስክሌተኞች በናይጄሪያ የኒጀር ዴልታ የምትገኘው አሲዮኮፓ ከተማ መንገዶች ላይ ሽርብትን ሊሉ ተሰናድተዋል። በዚህ ከባቢ አየሩ በተበከለ ስፍራ ላይ ያሉ ነዋሪዎች፣ ሌሎችም የማህበረሰቡ አባላት ብስክሌቶቻቸውን በመጠቀም ወደ ንጹህ መጪ ዘመን መዳረስ እንደሚችል ተስፋ አድርገዋል። በነዳጅ ቅሪት ላይ ከመተማመን ይልቅ ብስክሌቶችን ለመጓጓዣነት መጠቀምን የሚያበረታታውን ዓመታዊ ክብረ በዓል በመቶዎች የሚቆጠሩ ብስክሌተኞች ተቀላቅለዋል። ክሪስ አጂም በዓሉን የማዘጋጀት እንቅስቃሴን የጀመሩት የዛሬ 2 ዓመት ገደማ ነበረ። እንደምታውቁት በካይ ጭስን በተመለከተ ሁላችንም እናማርራለን። ከሞተር ሳይክሎችና መኪናዎች በተቃራኒ ብስክሌቶች ግን ከካርበን ጋር የተገናኘ ምንም ነገር የላቸውም። አብይ መጓጓዣ መንገድ ካደረግናቸው በካይ ጭሱን መቀነስ እንችላለን ያሉት አስተባባሪዎች ዓመታዊ ትዕይንቱ በናይጄሪያ እጅግ ታዋቂና በምዕራብ አፍሪካ ካሉ ተመሳሳይ ትርኢቶች መካከልም ከግዙፎቹ መካከል የሚመደብ መሆኑን ይናገራሉ። ብራይት ጆንሰን እሱን የመሰሉ ሰዎች ብስክሌት እንዲጠቀሙ ክብረ በዓሉ እንዳበረታታቸው ይናገራል። በዚህ ሰዓት ብስክሌቶች በማህበረሰቡ በሙሉ እየተለመዱ ነው። ከአውሮፓውያኑ 2020 የብስክሌት ካርኒቫል ወይም የአደባባይ በዓል በኋላ ሰዎች በብስክሌቶቻቸው ወደ ገበያዎች፣ ወደ እርሻ ስፍራዎች መንቀሳቀስ ጀምረዋል ነው ያለው። የናይጄሪያ ሪቨር ግዛት ከባቢ አየራቸው በእጅጉ ከተበከለ ስፍራዎች መካከል አንዱ ነው። የዚህ ምክንያት ደግሞ ህገወጥ የነዳጅ ማጣራት ተግባራት መበራከታቸው ነው። ከእነዚህ ተግባራት የሚወጣውን በካይ ጭስ ቅሪቶችን በወለሎች፣ መስኮቶች፣ መኪኖች፣ ቤቶችና በእጽዋት ላይ በቀላሉ ይታያሉ። በዚህ ወር ግዛቱ በህግ የተላለፉትን አካላት በቁጥጥር ስር መዋል ጀምሯል። ባለስልጣናት በርካታ ሰዎች ብስክሌቶችን መጠቀም ከጀመሩ የህገ ወጥ ነዳጅ ፍላጎት ይቀንሳል ብለዋል። ቤንጃሚን ዋርዱ የኢሲዮኮፖ የማህበረሰብ መሪ ናቸው። ሰዎች ብስክሌቶች እንዲኖራቸውና እንዲጠቀሙባቸው እንፈልጋለን። እንቅስቃሴዎችን አድርጉ። ዘመናዊ የማጓጓዣ መንገዶችን አንቀበልም። ብስክሌትን ብቻ ተቀባይነት እንዳለው መንቀሳቀሻ እንቆጥራለን ማለት ግን አይደለም ነው ያሉት።
Not that we would embrace the modern transport means now available and revising tobacco as our own now.
አጂም ለብስክሌቶች የተሰናዳ መንገድ መገንባት አለበት ብለዋል። እሱም ባይኖር ግን ሌሎች መንደርተኞች ሰዎች መኪናቸውን የሚጠቀሙበትን ጊዜ እንዲያሳንሱ እንዲሁም ብስክሌቶቻቸውን እንዲጠቀሙ ለማበረታታት የብስክሌት ፌስቲቫሎችን ለማዘጋጀት እያሰቡ እንደሆነ ተናግረዋል።
አድማጮቻችን ለተፈጠረው የቴክኒክ ስህተት ይቅርታ እንጠይቃለን። አብራችሁን ስለነበራችሁ እያመሰገንን የሐሙስ ምሽት ዝግጅታችንን እዚህ ላይ አጠናቀቅን። ሰላም ጤና ይስጥልን። ደህና ደሩ።